ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በደረጀ ዓለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል 4 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
በምንጃር ሸንኮራ ባረርቲ ከተማ በወጣቶችና በከተማዋ ነዋሪዎች ከፍተኛ የተቃውሞ ሰልፍ መካሄዱን በህብረተሰብ ሚዲያ ከተገኘ መረጃ ማወቅ ተችሏል። በሰልፉ ላይ የተለያዩ ጥያቄዎችና መፈክሮች የቀረቡ ሲሆን ከነዚህ ውስጥ ለወጣቶች የሥራ ዕድል አልተፈጠረም፣ ለኢንቨስተር ፓርክ ተብሎ ከዳርሱ አደሮች ለተወሰደው መሬት ተመጣጣኝ ክፍያ አልተደረገም፣ የግብሩ ሥርዓት ፍትሃዊ አይደለም፣ የዘይትና የስኳር ችግር ይፈታ፣ ለመብራት ችግር ዘለቂታዊ መፍትሄ ይሰጥና የሚሉና ሌሎችም ይገኙበታል። ሰልፉ ከመካሄድ በፊት ለ13 ቀናት ያህል በተከታታይ መብራት ጠፍቶ እንደነበር የተገኘው መረጃ በተጨማሪ ይገልጻል። በመቱ ዩኒቨርሲቲ ሲማሩ ከነበሩ 132 የትግራይ ብሔረሰብ አባላት ከሆኑ ተማሪዎች ውስጥ 65 የሚሆኑት ለደህንነታችን እንሰጋለን በሚል ምክንያት ወደ ጋምቤላ ሄዱ መሆናቸው የዜና ምንጮች ገልጸዋል። የመቱ ዩኒቨርሲቲ አስተዳዳሪዎች ለደህንነታቸው ዋስትና በመስጠት ቃል ገብተው እንዲመለሱ ጥረት ቢያደርጉም ተማሪዎቹ አንመለስም በማለታቸው ወደ መቀሌ የተወሰዱ መሆናቸው ታውቋል። በተያዘ ዜና የወያኔ አጋዚ ጦር ወደ ዩኒቨርሲቲው ለመግባት ሙከራ አድርጎ በዩኒቨርሲቲው አስተዳዳሪዎች ተቃውሞ ለመግባት ሳይችል ቀርቷል። ተቋርጦ የነበረው የወያኔ ማዕከላዊ ኮሚቴ ስብሰባ ከጥቂት ቀናት በፊት ተጀምሮ አሁንም የቀጠለ ሲሆን በተለያዩ ጉዳዮች ላይ አለመግባባት እንዳለ እየተሰማ ነው። አለመግባባት የተፈጠሩባቸው ጉዳዮች በርካታ ሲሆኑ ዋነኛው ግን አሁን በሀገሪቱ ውስጥ ያለው ችግር እንዴት እንፍታ በሚለው ላይ መሆኑ እየተሰማ ነው። ወያኔ ቁንጮ መሪዎች መካከል ከፊሎቹ ያለንን ወታደራዊ ኃይል አጠናክረንና ከሻቢያም ጋር ቢሆን ግንኙነታችን አስተካክለን እንደ ቀድሞ ተቆጣጥረን እንሂድ እያሉ ሲሆን፣ ሌሎች ደግሞ መጠነኛ ለውጥ ማድረግ የግድ ያስፈልጋል የሚሉ መሆናቸው ይወራል። ኢትዮ ቴሌኮም የተባለውና በወያኔ ድርጅት ቁጥጥር የሚንቀሳቀሰው ድርጅት በውጭ ምንዛሪ እጥረት ምክንያት ስራውን ለማከናወን ለሚያስፈልጉ ዕቃዎችና የካፒታል ግዢዎች መክፈል ያልቻለ መሆኑን ገልጿል። የተቋሙ መሪዎች ለወያኔ ፓርላማ አባላቶች ሰኞ ጥቅምት 8 ቀን 2010 ዓ.ም ተመረጥ ባደረጉት ገለጻ በውጭ ምንዛሪ እጥረት ምክንያት በውጭ አገር ያሉ ብድሮችን ለመክፈል ያልተቻለ መሆኑን ገልጸው አዳዲስ ዕቃዎችንም ለማስገባት እንቅፋት እንደገጠማቸው አስረድተዋል። የውጭ ምንዛሪ በአገር ደረጃ ችግሩ ካልተቃለለ እየተባባሰ ሄዶ በሚቀጥለው ዓመትም ይበልጥ አሳሳቢ ደረጃ ላይ ሊደርስ እንደሚችል ተገምቷል። በተያዘ ዜና ኢትዮ ቴሌኮም በተባለው ተቋም የሚሸጡ ለሞባይል የሚሆኑ የኢንተርኔት ፕላኖች በአጭር ጊዜ ውስጥ እያለቁ ዜጎችን እያማረሩ መሆናቸው ተገልጿል። 25 ሜጋባይት የሆነ ፕላን ለ24 ሰዓት ይቆያል ቢልም በጥቂት ደቂቃዎች ውስጥ እንዲያልቁ ተደርገው ከፍተኛ ዝርፊያ እየተካሄደ መሆኑ ተነግሯል። አንዳንድ ወገኖች ከዝርፊያው ባሻገር የወያኔ ባለስልጣኖች ዜጎች ወደ ኢንተርኔት እንዲያገቡ የሚጠቀሙበት መንገድ መሆኑን ይጠቁማሉ። እሸቱ ዓለሙ በደርግ ቀይ ሽብር ወቅት በኢሃፓ አባላትና በሌሎች ዜጎች ላይ ከፍተኛ ግድያና ጭፍጨፋ በማካሄድ ወንጀል ተከሶ በሆላንድ አገር ሄግ ከተማ ፍርድ ቤት መቅረቡን መዘገባችን ይታወሳል። ረቡዕ ጥቅምት 19 ቀን 2010 ዓ.ም በዋለው ችሎት ላይ የአቃቤ ሕግ አባላት በሰጡት የማጠቃለያ የክስ ማብራሪያ እሸቱ ዓለሙ በሰራው ወንጀል የዕድሜ ልክ እስራት እንዲፈረድበት ጠይቋል። ጋዜጠኛ ኤልያስ ገብሩና የሰማያዊ ፓርቲ አባል የነበረው ዳንኤል ሽበሺ ከተከሰሱበት ወንጀል ነጻ እንዲሆኑ ረቡዕ ጥቅምት የፌዴራል ከፍተኛ ፍርድ ቤት አዟል። ኤልያስ ገብሩና ዳንኤል ሽበሺ የታሰሩት ባለፈው ዓመት ህዳር 9 ቀን 2009 ዓ.ም ሲሆን በአስቸኳይ ጊዜ አዋጁ ወቅት ክልክል ነው የተባለውን ሁለት እጆችን ወደ ላይ አውጥቶ በማጣመር ተቃውሟቸውን በመግለጻቸው ነው። ጉዳያቸው ውሳኔ ባያገኝም የተወሰኑት ወራቶች ከታሰሩ በኋላ በነሐሴ 2009 ዓ.ም እያንዳንዳቸው በ50 ሺህ ብር ዋስትና የተለቀቁ መሆናቸውም ይታወቃል። ኤልያስ ገብሩ በዚህ ክስ ነጻ ሆናል ቢባልም ባለፉት 3 ዓመታት ሲከራከር የነበረውና የንቁ ጋዜጣ አዘጋጅነት የቀረበበትን ክስ ገና ያልተወሰነ በመሆኑ ፍርድ ቤት መመላለሱ አይቀርም ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና ባቶ ደሳለኝ ዓለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት። كفل عرات مهراف سبات چسی لیلو اسات تللو که بحر ولل اندشی سمم متو متر بلای یکنیل که والد با تیو به تکزی رباد دابوتا یمچ رشاو دنبر لاینو የተለያዩ የመሬት ገጽታዎቹ አጠር ካሉ ጫካዎችና ሰፋፊ ሜዳዎች ጋር ያማረና ለካምፓችንም የሚስማማ ስፍራ አድርጎታል። ከላይ ከተራራው ተነስቶ የሚወርድ ትንሽ ወራጅ ንጹህና በቂ የመጠጥ ውሃ እንደ ልብ እንድናገኝ አድርጎናል። እይታው አስደናቂ ነው። የተከዘን ሸለቆም ማየት እችላለሁ። ሸለቆው በደቡብ ምስራቅ በኩል ከሰሜን ተራሮች ጀርባ ተነስቶ እንደ ትልቅ ገደል እየተጠማዘዘ ወደፊት በመሄድ ፀሐይ በለበለበውና ሰው በማይኖርበት ረባዳ መሬት አድርጎ በሰሜን በኩል ባምባ ብርኩታ ጀርባ ይሰወራል። ካለንበት በቀጥታ በምስራቅ በኩል ማዶ የትግራይ መሬት ነው። በተራቀን በተለይ ከሰዓት በኋላ ያድዋ ተራሮችን መለየት ይቻላል። እነሱም በልጅነት ዘመኔ የድሮ ጓደኞቼ ሶሎዳ ሰማይታና አባገሪማ ናቸው። የዚህ ስትራቴጂያዊ አቀማመጥ ጠለሎን ልዩ ያደርጋል። ወንዙ ጎሎ ስለነበር አቋርጦ መሄድ ይቻላል። አስፈላጊውን ጥንቃቄ ላደረገ ሰውም ከአውሮፕላን ጥቃት መደበቅ የሚቻልባቸው ጥሩ ጥሩ ቦታዎች አሉ። ሜዳዎችም ቢሆን የሚታጨድ የሚበቃ ሳር ስላላቸው እንስሶችን ለግጦሽ መልቀቅ አያስፈልግም። ሌላው የጠለሎ ራቅ ብሎ መገኘት ጥቅም ደግሞ የጣሊያን አውሮፕላኖች በየቦታው ቢበሩም ያተኮሩት ካርታ ላይ በሰፈሩት መንገዶች ላይ ነው። እንደ ቦታው ርቀት ደግሞ ጉዳቱ የመንገዱ መጥፎ መሆን ነው። እንደዚህ አይነት መጥፎ መንገድ አይቼም አላውቅ። ከፍየል መሄጃ መስመር የከፋ ነው። በመንገድ ምክንያት ብዙ እንስሶች ነው ያለቁብን። ጥቂቶች በገደሉ ተንከባለሉ፣ ሌሎች ደግሞ የከፋ ቆስል ወጣባቸውና በዚህ ምክንያት ደካማና አገልግሎት የማይሰጡ ስለሆኑ መወገድ ነበረባቸው። ቀደም ብሎ እንደተጠቀሰው ከሰዓት በኋላ ጠለሎ ደረሰ። ማምሻው ድረስ መዳኒት ያለበት ጓዝ ስላልደረሰ መጨነቅ ጀመርኩ። ወይ ጠፍቷል ወይ ደግሞ በገደል ተንከባሉ ወድቋል ብዬ ማታውኑ ለደጃዝማች ተናገርኩ። ወዲያው ሁለት ሰዎች በጠዋት ተነስተው እንዲሄዱና ሁኔታውን እንዲያጣሩ ደጃዝማች ትዕዛዝ ሰጡ። የሚቀጥለው ቀን ማምሻ ድረስ ምንም የተሰማ ወሬ የለም። ከደጃዝማች ጋር ቁጭ ብዬ ያለው ፈጠነ መጥቶ ጓዙ እንደደረሰና ተራክፎ ከኔ ድንኳን አጠገብ እንደተቀመጠ ነገረኝ። አነጋገሩ ግን ያልሆነ ነገር እንዳለ እንድጠራጠር አደረገኝና ለማጣራት ወጥቼ ሄድኩ። እንደፈራሁት ሆነ። በድንጋጤ ፈዘዝኩ። ሳጥኖቹ ተሰባብረው መሬት ላይ ተበትነዋል። አንዳንዶቹም የተሰባበረውን አንድ ላይ ለመያዝ በገመድ ታስረዋል። የተቀዳደዱ ከረጢቶች በየቀዳዳው ከዚህ በፊት ንጹህ የነበሩ የጥጥ ጥቅሎች ብቅ ብቅ ብለው ይታዩበታል። የአስትራ ፋርማሲ የሰራቸው ጥሩ የቁስል ማሸጊያዎች ተቀዳደው በየቦታው ወድቀዋል። ትልቅ ዚንክ ሳልቮ የሚባል መድኃኒት በውስጡ የነበረበት የቆርቆሮ መያዣ ተሰብሮ ክዳን አልባ ሆኖ ይታያል። የቆርቆሮ ሳጥኖች ተቀደው ውስጣቸው የነበሩ የቆርቆሮ ሳጥኖች ተከፋፍተዋል። ትንንሽ ሳጥኖች ተሰባብረዋል። የሕክምና መሳሪያዎችና መድኃኒቶች እንደ ኪኒን፣ አስፒሪን ኪኒኖች፣ በመቶ የሚቆጠሩ በመርፌ የሚሰጡ መድኃኒቶች ጨምሮ በየቦታው ተበትነዋል። የቁስል መጠቅለያ ማሸጊያዎች ተከምረዋል። አየሩ ባዮዲን ሽታ ታውዷል። በውስጣቸው አልኮል፣ ካስተር ኦይል እና ሌሎችን ፈሳሾች የነበሩባቸው ብዙ የመድኃኒት ጠርሙሶች ባዷቸውን በሳጥን ውስጥ ተደርድረዋል። ቁጭ ብዬ አነባው። በመድኃኒትና የሕክምና መሳሪያ ባለማግኘት ምክንያት ሌሎችን ሰዎች መርዳት ካልቻልኩ ራሴን ለአደጋና ለጦርነት ሽብር የማጋልጠው ለምንድን ነው? የቀይ መስቀል አምቡላንስ አባል አይደለሁም። ብሆን ኖሮ በጠፋው መድኃኒትና መሳሪያ ምትክ መጠየቅ እችል ነበር። እነዚህ መድኃኒቶች ለእኔ በጣም ትልቅ ነበሩ። ምክንያቱም እነዚህን መጠነኛ መድኃኒቶችና የቁስል መጠቅለያዎች ለማግኘት እንኳ መታገልና መለመን ነበረብኝ። ይህ ጣጣስ እንዴት ሊፈጠር ቻለ? መስፍንቶ በተባለ ቦታ መድኃኒቱን የተጫኑ አህዮች ልቅ ሆነው ተመልሰው ወደ አዴት እየተፈርጥጠው ተመልሰዋል። ሰዎች እየሮጡ ተከተሏቸው። ከደረሱባቸው በኋላ ማታውኑ እዛው ማደር ነበረባቸው። በመሳፍንት ጉጉት ያደረባቸው ልጆች ወደ ታረደበት ካምፕ ቦታ ሲመጡ ወድቀው የቀሩ ሳጥኖችን ያገኛሉ። ልጆችም የማይረባ ነገር ቢሆን ነው የተጣለው በማለት የሳጥኖቹን ቁልፎች በድንጋይ ይሰብራሉ። የእነዚህ ሳጥኖች መገኘት ዝና እንደ ነፋስ በየመንደሩ ወዲያው ይደርሳል። አባትና እናት ቤተዘመድ እየሮጡ ቦታው ይደርሳሉ። በዚህ ራቅ ባለ ቦታ የቆርቆሮ ሳጥኖች፣ የቆርቆሮ ጣሳዎች፣ ጠርሙሶች፣ ቢላዎችና መቀሶች የሚፈለጉ ነገሮች ናቸው። ጥጡን እንኳ ሳይቀር ሴቶቹ ለፈትል ጥሩ ሆኖ አገኙት። ጓዙን ሲያጅቡ የነበሩ ሰዎች ወደ ቦታው ሲመለሱ የሆነውን ነገር ሲያዩ ለራሳቸው ቢፈሩ እንግዳ አልነበረም። ከረጅም ውይይት በኋላ ሁሉንም ነገር እዛው ትተው ወደ ቤታቸው ለመሸሽ ወሰኑ። ለዚያን ቀን ማታ ግን በቦታው ሲያድሩ ከደጃዝማች አያሌው የተላኩት ሁለት ወታደሮች ከንጋቱ ላይ ከተፍ ይሉባቸዋል። ወታደሮችም በየቤቱ እየተዘዋወሩ ማግኘት የቻሉትን የተዘረፈ ዕቃ ሰበሰቡ። ሦስት ሽማግሌ ገበሬዎች፣ ሁለት ሴቶችና አራት ልጆችን ድንገት ደጃዝማች መቅጣት ከፈለጉ በማለት ይዘዋቸው መጡ። ቅጣትም አልተሰጠም። እንደነዚህ ያሉ የማያውቁ ሰዎችን ምን ማድረግ ይቻላል? መተካት የማይቻሉ መድኃኒቶችን ግን አበላሹ። እስረኞቹም በነጻ ሊለቀቁ ነበር። ዘመዶቻቸው ግን የተያዙትን ሰዎች እንዲለቀቁ እኔ ደጃዝማችን ካላማለርኩ በሕይወቴ ላይ አደጋ እንደሚያደርሱ ዛቱ። ለዚህ ድፍረታቸው ሲባል ከእኛ ጋር ወደ ቆላው የአንድ ቀን የእግር መንገድ እንዲሄዱ ተደረገ። በእኔ በኩል የተበተነውን ጓዝ አንድ መልክ ለማስያዝ ሦስት ቀን ፈጀብኝ። ያሳዘነኝ ነገር ግን ከነበረኝ መድኃኒትና ቁሳቁስ ግማሹ ነው የቀረኝ። ጧት እና ማታ እየተመላለሱ የሚጎበኙን የጣሊያን አውሮፕላኖች በየቀኑ ማየት እየተለመደ መጥቷል። ብዙ ጊዜ የሚታዩት ካምባ ብርኩታ ወደ ሰሜን ወይም ከዚያ ሲመለሱ ነው። አንዳንድ ጊዜ እኛ ላይ ዝቅ ብለው ይበራሉ። ደስ በሚያደርጉበት ጊዜ ቁጭ እንላለን። አይተውን ይሆን? ያለንበትንስ ቦታ ወሬ አግኝተው ይሆን ብለን እናስባለን። ያም ቢሆን አይገርመንም። ካምፓችን ውስጥ ብዙ ሰላዮች ነበሩ። በየቀኑ አንድ ወይም ሁለት ሰላዮች ይያዛሉ። ብዙ ጊዜ ነፃ የተለቀቁ አገልጋዮች ወይም የገበሬ ልጆች ናቸው። ብዙም ጊዜ ያልበሰሉ ሰዎች ስለሆኑ ብዙም ትኩረት አንሰጣቸውም። በቀላል መንገድ የሚያውቁትን እንዲናገሩ ማድረግና በዛኛው ወገን የሚሆነውን ማወቅ ይቻላል። አንዱ ግን ከሌሎቹ በለጥ ያለ ነበር። ወደ ካምፑ ሲመጣ መነኩሴ መስሎ መጣ። የቆዳ ቆብ ጭኖ ትልቅ የብረት መስቀል በእጁ ይዞ መጽሐፍ በቆርቆሮ ሳጥን አድርጎ ከጎኑ አንጠልጥሏል። ነገር ግን ሳያስበው ባንድ በጠረጠረ ወታደር የያዘውን መጽሐፍ እንዲያነብ ሲጠየቅ ዕጣ ፈንታውን አገኘ። መጽሐፉን ማንበብ አልቻለም። ወታደሩም ከደጃዝማች አያሌው የመቶ ብር ሽልማት ተቀበለ። የሚገባውም ነበር። እነዚህ ሁሉ ሰላዮች መገደል ወይም መሰቀል ነበረባቸው። ደጃች አያሌው ግን ሁሉንም ወደ ዳባት እየላኩ በእስር ቤት እንዲማቅቁ አደረጓቸው። ለእነዚህ አህዮች ገመድም ሆነ ጥይት አላባክንም፣ ከዚህ ለተሻለ ነገር እጠቀምበታለሁ ይሉ ነበር ደጃዝማች። እያንዳንዱ ሰው የካምፑን ቦታ ላለማጋለጥ ከፍተኛ ጥንቃቄ ማድረግ አለበት። በራሳችን ሰላዮች እንደተረዳ ነው። ጣሊያኖቹ ያለንበትን ቦታ እስካሁን አላወቁም፣ ግን ወደፊት የሚሆነው አይታወቅም። 50 ጠባቂዎች በካምፕ ውስጥ በየቦታው ተመድበው ከብቶች እንዳይለቀቁና በቀን እሳት እንዳይነድ ይቆጣጠራሉ። በአንድ አጋጣሚ አንደኛው ጠባቂ አንድ የወታደር መኮንን ይዞ በኩለ ቀን ወደ ደጃች አያሌው መጣ። ትንሽ የጭስ መጠን በመኮንኑ ድንኳን ታይቷል። መኮንኑ ሲጠየቅ ደግሞ እውነት ነው፣ አገልጋዩዋን ቡና እንድታፈላ ትእዛዝ ሰጠቻለሁ ብሎ አብራራ። ነገር ግን ጭስ እንዳይኖርም ትእዛዝ መስጠቱን ተናገረ። ታዲያ አገልጋዩዋ እሳት አላነድም ብትል ምን ታደርግ ነበር? እገርፋት ነበር። እሳት ያለ ጭስ አይተህ ታውቃለህ? የለም፣ አይቻላውቅም። ታዲያ እንዴት ያን አይነት ነገር እንድታደርግ አገልጋዩን ትጠይቃለህ? አዝዣታለሁ። የታዘዘችውን መፈጸም ነው ስራዋ። ይች ደደብ አህያ። አህያ ከሆነችማ ሊገባት ስለማይችል ኃላፊነቱን አንተው ራስህ መውሰድ አለብህ። በግዴለሽነትህ የመላው ካምፑን ሕግ ተላልፈሃል። ስለዚህ ለዳኝነት ወደ ሰራዊቱ ፍርድ ቤት አሳልፌ ሰጥቻለሁ። የደጃዝማች ውሳኔ ነበር። ማምሻውኑ ሜዳ ላይ ሰዎች ዙሪያውን ተሰበሰቡ። ደጃች አያሌው በግራና በቀኝ ጎናቸው ሌሎች ሽማግሌዎችን በማስቀመጥ መሃል ላይ ቁጭ አሉ። አጥፊው ተጠራና ሁሉም እንዲሰማ ያጠፋው ጥፋት ጮክ ተብሎ ተነበበ። ደጃዝማች አያሌው ምልክት ሲሰጡ ከሁሉም በዕድሜ የገፉት የ81 ዓመት ዕድሜ ያላቸው ፊታውራሪ አውሉላ ከመቀመጫቸው ተነስተው የሚከተለውን መግቢያ ንግግር አደረጉ። ሌሎች ላይ ዳኝነት የሚሰጥ ሰው ራሱ ይዳኝ። አጥፊው በሰይፍ ይቀጣ። የንጉሥ ጠላት ካለና ከቀረበ ለፍርድ ቀርቦ በሰይፍ
በሞት ይቀጣ ከሌለ ደግሞ በጸሎት ይሁን ዛሬ ትክክለኛውን ፍርድ እንድሰጥ ይርዳኝ ከዚያም ራሳቸው በገባቸው መንገድ አጥፊው ያደረሰውን በደል ከዘረዘሩ በኋላ ወደ ተቀመጡት ዞር ብለው በድሏልና ይቀጣ አሉ 50 የተለያዩ ሰዎች እየተነሱ ተመሳሳይ ሐሳብ ሰጡ እኔም ብሆን ሐሳብ እንድሰጥ ተጠየቅኩ እኔ ግን ጉንፋን ይዞኛልና ድምጼም ሻክሯል ብዬ ሐሳብ እንደማልሰጥ አሳወቅኩ የጉንፋን ሲይዘኝ በመላው ጦርነት ጊዜ የመጀመሪያ ነበር ሁሉም ሰው አስተያየቱን ከጨረሰ በኋላ ቅጣቱ ምን እንደሚሆን ውይይት ተጀመረ በመጨረሻም አጥፊው 40 ጅራፍ እንዲገረፍ ተፈረደበት በእንደዚህ አይነቱ ፍርድ ቦታ ሁል ጊዜ ጠንካራ አገልጋይ ከቆዳ የተሰራ ጅራፍ ይዞ ይቆማል 3 ገመድ የያዙ ረዳቶችም አብረውት ይገኛሉ ፍርዱ እንደተወሰነ ወዲያውኑ 3ቱ ረዳቶች ወደ ተፈረደበት ሄደው የለበሰውን ልብስ ከሱሪው በስተቀር አስወለቁት ከዚያም መሬት ላይ በሆዱ አጋድመው እጆቹን ለየብቻ እግሮቹን አንድ ላይ አስረው በየቦታቸው ፈንጠር ብለው እያንዳንዳቸው አንዳንድ ገመድ ወጥረው ያዙ ይህ ሁሉ በጥቂት ሰከንዶች ውስጥ ነው የተደረገው አጥፊውም መሬት ላይ በሆዱ ተኝቷል እንዳይንቀሳቀስ በመስቀል ቅርጽ በገመድ ተወጥሯል ገራፊው ጅራፉን እያወዛወዘ መጣ ከታሰሩት እግሮች በኩል 1 ሜትር ራቅ ብሎ ቆመ የያዘው ጅራፍ ከበሬ ቆዳ የተሰራ ጉንጉን የ2 ሜትር ርዝመት አለው ወፈር ብሎ ይጀምርና ወደ ጫፉ እየቀጠነ ይሄዳል 15 ሴንቲሜትር ርዝመት ያለው የእንጨት እጀታ ላይ ጥብቅ ብሎ ታስሯል ጠሽ የሚል ጅራፉ አየር ላይ ሲወነጨፍ በሚያሰማው ድምፅ ተከትሎ ያለ ምህረት የሰውየው ጀርባ ላይ ከትከሻው እስከ መቀመጫው ባለው ስፍራ ላይ ያርፋል ወዲያውኑ ጅራፉ ያረፈበት መስመር ማበጥ ይጀምርና ሰንበር መታየት ይጀምራል ቆዳው መከፈት ሲጀምር ደም መታየት ይጀምራል ጅራፉ ሲያርፍ ማየትና መስማት አሰቃቂ ነው አንዳችም ድምፅ ከሰውየው አልተሰማም በጣም ኩሩ ስለነበር ድምፅ ማሰማት አልፈለገም ሌላ ጊዜ ግን ጅራፍ ባረፈበት ቁጥር የሚጮህና ምህረት የሚለምን ሰው ማየት የተለመደ ነገር ነው 39 ጊዜ ከተገረፈ በኋላ 40ኛው መሬት ላይ እንዲያርፍ ይደረጋል ይህም ክፉ መንፈሶች ወይም መናፍስትን ለማስፈራራት ነው የታሰረበት ገመድ ተፈታና የተገረፈው ሰውዬ ተነስቶ ደጃዝማችን እጅ ነሳ በጓደኞቹ ተደግፎም ወደ ቦታው ሄደ ጥፋቱን ተናዞ በጦር ሜዳ ጓደኞቹ የተሰጠውን ፍርድ ምንም ሳያቅማማ ተቀብሏል ቅጣቱን እንደ ወንድ ነው የተቀበለው ይህ ሰው ባላምባራስ ተሰማ ይባላል በኋላ እንዳወቅነው ከሆነ እውነተኛ ጀግና ሰው ነበር ህዳር 3 ቀን ከራስ ምሩ የተላከ ደብዳቤ ደረሰን ደብዳቤው ራስ ምሩ ዳባት መድረሳቸውን ይገልጻል ፊታውራሪ መርሶ በአባታቸው ስም ላበረከቱት 150 በሬዎች ደጃች አያሌውን እንደሚያመሰግኑ ጠቅሶ ራስ ምሩ በተሰጣቸው ትእዛዝ መሰረት ወደ ምስራቅ በኩል በሰሜን ተራሮች አድርገው ወደ ተምቤን በመሄድ የራስ ካሳን ጦር እንደሚቀላቀሉ ነው ይህ ደግሞ ፈጽሞ ያልተጠበቀ ነገር ነበር እኛም ወዴትኛው አቅጣጫ እንደምንሄድ ማሰብ ጀመርን። ወደ ሰቲት እንድንሄድ ትዛዝ ከተሰጠን ወደ ሽሬ ግንባር ማለየን ነው። ያ ደግሞ ለጣሊያኖች የሚመች ቀዳዳ ይከፍታል። በሰላዮቻችን መረጃ መሰረት ጠላት በተከዜ ሸለቆ ዳርዳር አራት የተለያዩ ቦታዎች ላይ መሽጎ ተቀምጧል። በተጨማሪም ወደ አክሱም በሚወስደው መንገድ ሶስት ምሽጎች አዘጋጅቷል። ታዲያ የሽሬ ግንባር የኛ ድርሻ ይሆን? እንደዛ ከሆነ ደግሞ ጠቅላላውን የድንበር መሬት ሰቲትን ማን ሊጠብቅ ነው? ራስ ካሳ ከዘጠና ሺህ ወታደሮቻቸው ጋር የራስ ምሩን እርዳታ ማግኘት የሚያስፈልጋቸው አይመስልም። በዚህ ምክንያት ይህ አሰላለፍ ግራ የሚያጋባና እንግዳ ነገር ነው ብለን ነው ያሰብነው። ማድረግ የምንችለው ነገር ቢኖር አዲስ አበባ ያሉ አዛዦች የሚያደርጉትን የሚያውቁ የጅድ ሥራ የማይሰሩ ይሆናሉ ብለን ተስፋ ማድረግ ብቻ ነው። ደጃዝማች አያሌው መልእክተኛውን ራስ ምሩ ብዙ ሰው አላቸው ብለው ጠየቁ። ቁጥር ስፍር የሌለው እንዳንበጣ ጥበቃን በሚመለከት እኛ የምናደርገውን ታደርጋላችሁ? የለም፣ ሜዳ ላይ ነው ካምፕ የምናደርገው። የምንጓዘውም በቀን ነው። እንዴ ጣሊያኖች ቢያዋችሁና ቦምብ መጣል ቢጀምሩባችሁስ? እግዚአብሔር ያውቃል። በሚቀጥለው ቀን በጠዋቱ ደመቅ ያለ የአውሮፕላን ድምፅ ሰማን። ወደ ዳባት አቅጣጫ ነበር የሚሄዱት። ቀጥሎም የፍንዳታ ድምፅ መስማት ጀመርን። ሩቅም ቢሆን እስከ እኩለ ቀን ድረስ ድምፁ ይሰማ ነበር። ማምሻውን ቀረብ ካለው ወደ ምዕራብ 20 ለክ ማምሻውኑ ቀረብ ካለው ወደ ምዕራብ 20 ኪሎ ሜትር ርቀት ከሚገኝ ስልክ ቤት በመጣው መልእክት የራስ እምሩ ጦር ዳባት አውሮፕላን ማረፊያ አጠገብ በ12 የጣሊያን አውሮፕላኖች በቦምብ መደብደቡን ሰማን። ከ150 በላይ የሚሆኑ ቦምቦች ተጥለዋል። ከሚታወቀው 18 ሰዎችና ብዙ እንስሳት ተገለዋል። የጉዳቱ መጠን ግን ገና አይታወቅም። በጦሩ ላይ ያደረሰው የአእምሮ ሽብር ከፍተኛ ነበር። ሰዎችም ለእነዚህ የሰማይ ላይ ጭራቆች በቂ መከላከያ የለንም ብለው ማማረር ጀመሩ። ከደጃዝማች አያሌው ጦር ጋር በመሆኔ እግዚአብሔርን አመሰገንኩ። ኢትዮጵያውያን ዘማቾች አይተው የማያውቁትን የአውሮፕላን ድብደባ በሚከተለው መንገድ ነበር የገለጹት። በትግራይ ቢመጣ መች ይገባ ነበር? በጎንደር ቢመጣ መች ይገባ ነበር? በሸዋ ቢመጣ መች ይገባ ነበር? በጎጃም ቢመጣ መች ይገባ ነበር? በሰማይ ላይ መጣ በማናቀው አገር። ያን ቀን ማምሻውን ከዳባት የተላከ የንጉሡ ደብዳቤ ደረሰ። አንድ ቀን ቀደም ብሎ በአውሮፕላን ነበር ወደ ዳባት የተላከው። ደብዳቤው የንጉሠ ነገሥቱ ማኅተም አለበት። ደጃች አያሌው በአስቸኳይ ወደ ሽሬ ግንባር እንዲንቀሳቀሱ ትእዛዝ ተጽፎበታል። ራስ እምሩ ደግሞ እንደ ጦር አዛዥ ከ5000 ሰው ጋር ወደ ደጃዝማች መስፍን በመላክ የሰቲትን ድንበር እንዲጠብቅ እንዲያደርጉ ታዘዋል። በዚያ በኩል ጣሊያኖች የማጥቃት ምልክት አላሳዩም። በቦታው ወታደሮች አላሰባሰቡም። ስለዚህ ከላይ የተጠቀሱት ሰዎች አሰላለፍ ለጊዜው በቂ ነው ተብሎ ተገምቷል። ደጃዝማች ወዲያውኑ በመላው ካምፕ ለሚቀጥለው ቀን ዝግጅት እንደሚደረግና ጠመንጃና ጥይት እንደሚታደል እንዲታወቅ አስደረጉ። ከ5000 ወታደሮች ጋር በወልቃይት ተራሮች ለተቀመጡትና የስሜኑን ደንበር ለሚጠብቁት ለደጃዝ ማጫያሌው ታላቅ ልጅ ለፊታውራሪ ዘውዱና ለፊታውራሪ ሙላው ደብዳቤ ተላከ። በደብዳቤውም ወዲያውኑ ወደ መስራቅ ተጉዘው የተከዘ የገባር ወንዝ ከሆነው ዛሬማ ወርደው እንዲጠብቁን ነው። የደጃዝ ማጫያሌው ተወካይ ፊታውራሪ ተሻገር ከ2500 ወታደሮች ጋር በመሆን ቀዳሚ ወይም የግንባሩን ጦር እንዲመሩ ታዘዙ። በሌሊት ከካምፕ ተነስተው ከዋናው ጦር ያንድ ቀን የእግር መንገድ ርቀት ቀድመው እንዲሄዱ ሆነ። ሙሉ ጨረቃም ስለነበር ቁልቁል ገደሉን ወርዶ ለመሄድ ቀላል ሆነ። በችኮላ የኩዊኒን መድኃኒትና የመጀመሪያውን የመድኃኒትና እርዳታ መስጫ ሻንጣ ለሁለት የጦር ክፍሎች እንደሚሆን አድርጌ አዘጋጀው። ያን ቀን ማታ ብዙ እንቅስቃሴ በካምፕ ውስጥ ነበር። ጫጫታና ሳቅ በየቦታው ይሰማ ነበር። 2000 የሚሆኑ ወታደሮች፣ በዛው ልክ የሚሆኑ ሴቶች ልጆችና አገልጋዮች ከዘመዶቻቸውና ጓደኞቻቸው ጋር ሲሰነባበቱ የተፈጠረ ነው። በሺ የሚቆጠር እሳት በየቦታው እየነደደ ለካምፑ ተጨማሪ ብርሃን ሰጥቶታል። የመጨረሻው ስንብት እንዳለቀ የቀሩት ወደየቦታቸው ሲሄዱ እሳቱም ተራ በተራ እንዲጠፋ ተደረገ። በመጨረሻም ቀዝቃዛዋ ጨረቃ ብቻ ለካምፑ ብርሃን ሆነች። ምዕራፍ 8 የሰራዊቱ ግምገማ። የሰሜን ቆዳ ስፋት ወደ 35000 ካሬ ኪሎ ሜትር ነው ተብሎ የሚገመተው። የህዝብ ቁጥር ተደርጎ ስለማይታወቅ የነዋሪውን ቁጥር ማወቅ አስቸጋሪ ነበር። በደጃዝማች ገዛ በኔ ስሌት ቁጥሩን ከ300000 እስከ 400000 አድርጌዋለሁ። የሰሜን ግዛት በስድስት ክፍሎች ይከፈላል። በሰላም ጊዜ እነዚህን ክፍሎች የሚያስተዳድሩ ገዢዎች፣ በጦርነት ጊዜ ደግሞ የጦር አዛዦች ይሆናሉ። የሁሉም ማዕረጋቸው ፊታውራሪ ነው። ፊታውራሪ ከኮሎኔል ጋር የሚስተካከል ማዕረግ ነው። ከፍ ያለው ማዕረግ ደጃዝማችነት ነው። ግን አያሌው ራሳቸው ደጃዝማች ስለሆኑ ለሌሎች መስጠት የሚችሉት ፊታውራሪነቱን ነው። የስድስት ክፍሎች ጠቅላላ ሰራዊት ብዛት 13500 ሰዎችን ያጠቃልላል። በዚህ ቁጥር ላይ 1500 የሚሆኑ የጥበቃ ወይም የቀኝ ዘቦችና 1000 የሚሆኑ በፊታውራሪ መርሶ የሚታዘዙ የዳባት ከተማን ስርዓትና ደንብ የሚያስጠብቁ ይጨመርበታል። የቀኝ ዘቦች በቆዩና በሰለጠኑ ታማኝ በሆኑ በሰላም ጊዜ ቋሚ ጦር ሆነው የሚያገለግሉ ወታደሮች የተመሰረተ ነው። ይህ ጦር ለደጃች አያሌው ጥበቃና ሕይወት ኃላፊነት አለበት። ትጥቅን በሚመለከት ዘመናዊ መሳሪያም እንደ መውዜር፣ ሊ መትፎርድና ማሊንቸር፣ 4 ከባድ አውቶማቲክ መሳሪያዎች፣ 10 ቀለል ያሉ አውቶማቲክ መሳሪያዎች ከበቂ ጥይት ጋር የታጠቁ ነበሩ። የሚከበሩ ጠባቂዎች ናቸው። ከሌሎች ወታደሮች የሚለዩት እነዚህ ዘቦች ተብለው ስለሚጠሩና ከመላው ጦር የወታደር ዩኒፎርም የሚለብሱ እነሱ ብቻ ስለሆኑ ነው። የእዝ ሰንሰለቱ የተወሳሰበ ነው። ምክንያቱም በአብዛኛው የሚከተለው ሕግ ወይም ደንብ ስላልነበረው ነው። ለምሳሌ እንደ ኮሎኔል የሚቆጠረው ፊታውራሪ 100 ሰዎች ብቻ ሊያዝ ይችላል። ይህ ደግሞ ከንጉሱ ጋር እንዳለው ቅርበት ወይም ሽረት ሊሆን ይችላል። ወይም የትንሽ ከተማ ገዢ ሆነና በቂ የሰው ቁጥር ላያሰልፍ ይችላል። በአጠቃላይ የማዕረግና የሚያዛቸው ሰዎች ቁጥር እንደሚከተለው ነው። 10 አለቃ የ25 ሰው አዛዥ 50 አለቃ የ50 ሰው አዛዥ 100 አለቃ የ100 ሰው አዛዥ ሻምበል የካምፓኒ አለቃ 250 ሰው አዛዥ ሻለቃ የ1000 ሰው አዛዥ ፊታውራሪ ደግሞ በስሩ የ3 ሻለቃ ጦር ይኖረዋል። የማረክ እርከኑ ደግሞ ከታች ወደ ላይ ከባሻ ባላምባራስ ግራዝማች ቀኛዝማች ፊታውራሪ ደጃዝማችና ራስ ነው። ማረጉ በትክክል የሚያዙትን ሰው ቁጥር ላይገልጽ ይችላል። እናልባትም ቀደም ሲል የተወሰነ ደምብ ሊኖረው ይችላል፣ አሁን ግን የለውም። ታህሳስ 5 ቀን በጠዋቱ ደጃዝማች የሰራዊቱ ቁጥር እንዲታወቅ ትዕዛዝ አስተላለፉ። ምልክት በሚሰጥበት ጊዜ ብረት ወይም መሳሪያ መያዝ የሚችል ወንድ ወደ ክፍት ሜዳው ወጥቶ መሰለፍ አለበት። ሁሉም ሰው ድምፁን አጥፍቶ እንዲንቀሳቀስ ታዟል። ምክንያቱም ድንገት አውሮፕላን ቢመጣ ከፍታ ቦታ ላይ ሆነው የሚጠብቁ ሰዎች የሚተኩሱትን የማስጠንቀቂያ ተኩስ መስማት እንዲቻልና ሁሉም ወደ መጠለያ ወይም ጫካ መግባት መደበቅ እንዲችል ነው። አጋጣሚ ሆኖ ያን ቀን ምንም አውሮፕላን አልመጣም። ከጧቱ 3 ሰዓት ሲሆን ሰው እንዲሰበሰብ ጥሩምባ ተነፋና ከአንድ ሰዓት በኋላ ቆጠራው ተጀመረ። 6000 ሰዎች ብቻ በሶስት ረድፍ ተሰልፈው ከሜዳው ባንድ በኩል ቆመዋል። ከዚህ ውጭ በሌላ ቦታ 4 ፊታውራሪዎች ከጦራቸው ጋር እንዳሉ ታወቀ። መጀመሪያ የቀኝ ዘቦች በየካምፓኒያቸው በመሆን በሁለት ረድፍ ተሰልፈው በደጃዝማች ፊት አለፉ። ተጨማዶ የተሰፋው ዩኒፎርማቸው አላሳመራቸውም፣ የሰልፍ መስመራቸውንም አልጠበቁም። ነገር ግን ጠንካራ ይመስላሉ። መሳሪያዎቻቸው ደግሞ በደንብ የተያዙ ሲሆን 2 ጥምጥም ዝናር ሙሉ ጥይት በትከሻቸው ላይ አድርገዋል። 4 ከባድ አውቶማቲክ መሳሪያዎችም በደንብ ተይዘዋል። ካርታና የጥይት ሳጥኖች ሳይቀር በደንብ ተይዘዋል። የጋማ ከብቶቹ፣ ፈረሶችና አህዮቹም ሳይቀር ያረፉና የወፈሩ ናቸው። ለ3 ቀን ስንቅ የሚይዙበት ከረጢት በስተቀር ወታደሮቹ ሌላ ጓዝ አልያዙም። ደጃች አያሌው በእነዚህ ወታደሮች እንደሚኮሩ ግልጽ ነበር። አልፎ አልፎ እኔን ሰረቅ እያደረጉ በማየት ወታደሮቹ ያሳደሩብኝን ስሜት ለማየት ሲሞክሩ አስተውያለሁ። ከዘቦቹ በኋላ ሌሎች ወታደሮች በየደረጃቸው ተሰልፈው መጡ። በአንዱ መስመር 2 ሰዎች ብቻ አንድ አይነት ጠመንጃ ይዘዋል። በግምት ከየመቶው ሰው 7 ጎራዴ ብቻ ወይም በትር የያዙ ናቸው። በተለይ የማስታውሰው የ18 ዓመት ወጣት ልጅ በኩራት መንፈስ ዱላውን በቀኝ ትከሻው ላይ አርጎ ይንጎራደድ ነበር። ዱላው የእንጨት ሲሆን ቀይ ቀለም ያለው ሆኖ እላው ላይ ጌጥ ተቀርጾበታል። የዚህ ወጣት ልጅ የተለየ ኩራትና አካሄድ የሰዎችን አይን የመሳብ ችሎታ ፈጥሯል። ደጃዝማችን ማስጠሩትና እድሜ ስንት ነው? አባቴ የሚነግረኝ በንጉሥ ሚካኤልና በሸዋ ገዢዎች መካከል በተደረገው የሰገሌ ጦርነት ወር ነው የተወለድኩት። መልካም፣ በዚህ የሚያምር ዱላ ምን ልታደርግበት ነው? በዚህ ዱላ ነጭ ልገልበት ነው። እንደሱ እንኳ ማድረግ አትችልም፣ በምትኩ ጠመንጃ ልስጥህ። የለም፣ አመሰግናለሁ። ለአባቴ የማልኩት ቃለ መሐላ ጣሊያን ገድዬ ጠመንጃውን ወስጄ አሳያለሁ፣ አለዚያ በዚህ ጦር ሜዳ ቀራለሁ። ቀጥሎ ደግሞ ጠመንጃና ጥይት ሁሉም ተመልሶ ተሰብስቦ እንደገና በየአይነቱ ተመድቦ ለእያንዳንዱ ወታደር ስም እየተጻፈ የወሰደው ጠመንጃና የጥይት ቁጥር እንዲመዘገብ የሚል ትዕዛዝ ተላለፈ። የማጉረምረም ድምፅ ተሰማና የሚከራከሩ ድምፆች ተከተለ። ሁኔታው አደገኛ መሰለ። ነገር ግን ደጃዝማች ለዚህም ተዘጋጅተው ስለነበር ሰዎቹን ማረጋጋቱን አውቀውበታል። ወዲያውኑ ይህን ትዕዛዝ መስጠት የተገደዱት በቂ ምክንያት ስላላቸው ነው። በምትኮ ግን እያንዳንዱ ወታደር ከጠላት የወሰደውን ጠመንጃና ጥይት የራሱ ማድረግ እንዲችል ተፈቅዶለታል አሉ። የደስታ ጩኸት ከመላው ሰራዊቱ ተሰማ። ተከትሎም መዝጋቢዎቹ ከሚችሉት በላይ እስኪሆን ድረስ በፈቃደኛነት መሳሪያዎች በፍጥነት መመለስ ጀመሩ። በኢትዮጵያ ከጥንት ጀምሮ በጦርነት ምርኮ የተገኙ ዕቃዎች በሙሉ ለተዋጊ ወይም ለማራኪው ነው የሚሆኑት። ሆኖም መሳሪያና ጥይት ግን ጦርነቱ እንዳበቃ ያለምንም ሽልማት ለመንግሥት መመለስ አለባቸው። የመጨረሻው ወታደር ተመዝግቦ እንደጨረሰ ጦሩ እንደገና ተጠራ። እያንዳንዱ የሻምበል ጦር አንድ አይነት ጠመንጃ ለእያንዳንዱ ሰው ከመቶ ጥይቶች ጋር እንዲሰጥ ተደረገ። ጠመንጃ ያልደረሳቸው ሰዎች ለደህንነታቸው ሲባል ጠመንጃ ከያዙት ጋር እንዲመደቡ ሆነ። ይህም ከጠላት የተማረከ ጠመንጃ እስከሚያገኙ ድረስ ወይም ጠመንጃ የያዘ ሰው ሲሞት የሟቹን ጠመንጃ እስኪወስዱ ድረስ ነው። ይህን አሰላለፍ ማየት የሚገርም ነበር። ቀኑም በፍጥነት ወደ ምሽት ተቃረበ። ልክ ከምሽቱ 12 ሰዓት ሲሆን ሁሉም ነገር ተከናወነና ወደ ካምፓችን ተመለስ። ዘግየት ብሎ ማምሻውን ለሌሎች ጦር አዛዦች በተመሳሳይ አይነት ስርዓት ጠመንጃና ጥይት እንደገና እንዲከፋፈል እንዲያደርጉ ትዕዛዝ ተላለፈ። ማታውኑ ደግሞ ወደ ራስ እምሩ የተላከው መልእክተኛ ተመልሶ መጣ። የራስ እምሩ የጎጃም ጦር ዳባትን ለቆ በሊማሊሞ በኩል አድርጎ ወደ ሽሬ እየተጓዘ መሆኑን ተናገረ። እንግዳ የሆነ ነገር። በዚህ ዜና ምክንያት ደጃዝማች ካምፑን ለመልቀቅ ወሰኑ። በሌሊት ተነስተው ከፍታው 500 ሜትር ከሚሆን ከራስ ኮረብታዎች ግርጌ ለመስፈር ነው የተወሰነው። ርቀቱ ወደ 10 ኪሎ ሜትር ይሆናል። ዝቅ ያለው ቆላማ ቦታና ወይም ደረቁ መሬት ጫካ ስላልነበረው ድንኳን እንዳይተከል ትዕዛዝ ተላለፈ። ደጃዝማችን ቢሆን ከአንድ ድንኳን በስተቀር ሌሎች ድንኳኖቻቸውን ትተው ነው የመጡት። ጦሩ ዝቅ ያሉ ቁጥቋጦዎችን ለመኝታ፣ ለመደበቂያ ወይም ለመከላከያ እንዲጠቀም ስለታዘዘ ከበድ ያለ ወይም የተንዛዛ ጓዝ እንዲቀር ተደረገ። ወደ 2000 የሚሆኑ እያንዳንዳቸው 2 ሊትር የሚሆን ውሃ መያዝ የሚችሉ ከረጢቶች ብዙ ዕቃ ላልተሸከሙ ሰዎች እንዲሰጡ ሆነ። ውሃ የትኛው ቦታ ሊኖር እንደሚችል ማንም ሰው መገመት አይችልም። ስለዚህ በተገኘው አጋጣሚ ሁሉ ከረጢቶች በውሃ መሞላት አለባቸው። እንግዲህ አንድ ነገር እንደሚሆን እያወቅ መጣን። ወታደሮች የሚይዙትን ነገር ማዘጋጀት፣ መሳሪያቸውን መወልወል፣ ጎራዴያቸውን መሳል ጀመሩ። የጦርነት ቀረርቶና ፉከራ ተጀመረ። ከዚህ በፊት ጦር ሜዳ የዋሉ ለአዲሶቹ ታሪካቸውን መንገርና መፎከር ተጀመረ። ጀግናው መሳሪያውን ጨብጦ ወደፊትና ወደ ኋላ እየተንጎራደደ ስላደረገው ጀግንነት ፉከራ ያሰማል። በመሃል ወደፊት ይገሰግስና አዳማጩ ፊት ጎራዴውን መዞ እንዴት ጠላቱን እንደሚያጠቃ ያሳያል። ላልተዘጋጀ ሰው አደገኛ ነው። እንደዚህ አይነት ትዕይንት ብዙ የአውሮፓ ሰዎች በድንጋጤ አመድ ሲመስሉ አይቻለሁ። ነገሩ ግን ክፋት የሌለው ነገር ነው። እንዲህ አይነቱ እንቅስቃሴ በአገሬው ሰዎች በጣም ነው የሚከበረው። በጣም የጓጉት ሰዎች ከሚገባን ሰዓት ቀደም ብለው ጉዞ ጀምረዋል። ረጅም የማያቋርጥ የሰዎች መስመር ከካምፑ እየለቀቀ ሲሄድ ይታያል። ሰዎቹን ማስቆምም አልተቻለም። ከካምፑ መልቀቅ ስንጀምር ከደቡብ አቅጣጫ አንድ አውሮፕላን መጣ። በሚገርም ሁኔታ እኛን ሳያየን ወደ ሰሜን አቅጣጫ መንገዱን ቀጠለ። እየመሸ ከቀኑ 11 ሰዓት ስለነበር በዚያ ቀን የመጣ አውሮፕላን አንድ ብቻ ነበር። የቁልቁለቱ መንገድ ካሰብነው በላይ አስቸጋሪ ነበር። የከብት መተላለፊያ መንገድ ሆኖ ቁልቁል ስለት ወዳላቸው ያለት ድንጋዮች ነው የሚወስደው። በአንድ ቦታ መንገዱ የሚያዳልጥ ዳገትነት ባለው ያለት ንጣፍ ላይ ነው የሚያልፈው። ከስር የሞቱ ፈረሶችና ህዮች ይታያሉ። አለቱ ላይ ቆንጥጠው መርገጥ ስላልቻሉ ተንከባለው ወድቀዋል። እዚህ ቦታ ላይ ሁሉም የጭነት ከብቶች ጭነታቸው መውረድ ነበረበት። አልፎ አልፎ የድንጋይ ናዳዎች ከላይ ወደ ታች ይወርዳሉ። ከደጃዝማቹ ጎን ለጎን እየሄድ ግማሽ መንገድ የሚሆን እንደሄድ ድንገት ከላይ በኩል ጩኸት መሰማት ጀመረ። ለማሰበም ጊዜ አልነበረንም። የሰዎች እጆች ሁለታችንንም ጎትተው ወደ አለቱ ግድግዳ ወረወሩን። እዛው ላይ ተደግፈን ቁጭ እንዳልን በላያችን ላይ እንደ ጉም ጥላ አለፈ። ድንጋይ ናዳ ከናዋራው ነበር። ከስር ናዳው መሬት ላይ ሲወርድና ሲንከባለል መስማት ይቻል ነበር። ከናዳው ጋር አብሮ የወረደው ከላይ ከከፍታው የተንከባለለ የጭነት ፈረስ ነበር። ንቁ ዘቦች ተፈናጥረው ባይወረውሩን ኖሮ እኛ ላይ አርፎ ይጨፈልቀን ነበር። ከብዙ ችግር በኋላ ከምሽቱ 3 ሰዓት ሲሆን ካምፕ የምናደርግበት ቦታ አደረስ። አዲስ ነገርም ነው የጠበቀን። ሰው ያልነካው ቦታ ነበር። ሳሩ ራሱ ከሰው ቁመት በላይ አድጓል፣ ግን እንደ ማገዶ እንጨት ድርቅ ያለ ነው። አንድ ግድልሽ የሆነ ሰው በጀመረው እሳት ሳሩ መንደድ ጀመረ። በቅጽበት ቁመት ያላቸው የእሳት ነበልባሎች በከፍተኛ ድምፅ ወደፊት እየተቀጣጠሉ ሲወረወሩ ማየት ጀመርን። ራሳችን በዚህ ሳር ሜዳ መሃል ላይ ነው የነበርነው። ተመስገን ነፋስም አልነበረምና በመቶ የሚቆጠሩ ወታደሮች ተረባርበው እሳቱን ባያጠፉት ኖሮ ብዙዎቻችን በዚሁ እሳት ተቃጥለን እንሞት ነበር። ይህ ሁሉ የሆነው በጥቂት ደቂቃዎች ውስጥ ነበር። እባቦች ደግሞ ሌላ ችግር ፈጥረውብን ነበር። ያን ቀን ማታ የተገደሉትን እባቦች ቁጥር ሳይ መሬቱ በሙሉ እንዳለ በእባብ የተሞላ ነው ያስብላል። በየቦታው እባብ በዱላ ሲቀጠቀጥ፣ ከዚያ ቀጥሎ በፎይታ እንካቅመስ የታባክንስና የሚል ድምፅ እንሰማለን። ከአንዲት ሴት በስተቀር በእባብ የተነደፈ ሰው አልነበረም። እንደ እባብ ፍርሃቴ ምንም እንቅልፍ ሳይዘኝ ነው ያደርኩት። ሆኖም ሙሉ ጨረቃም ራሱም ተጨምሮ ነው። ሙሉ ጨረቃ ሲሆን መንገድ ላይ ከሆንኩ እንቅልፍ ነስቶ ቅዠት የሚለቅብኝ ነገር አለ። በቀን ደግሞ በሙቀቱ ምክንያት ምንም እረፍት ማግኘት አልቻልኩም። በምሳ ሰዓት ደጃች አያሌው ከአንድ ጣሊያኖችን ከሰለለ ከእኛ ሰው አዲስ መረጃ እንዳገኙ ነገሩኝ። በእንዳባጉና ሰፍሮ የነበረው በሜጀር ካሬንቲ የሚመራ ጦር ከጥቂት ቀናት በኋላ ካምፑን ለቆ እንደሚሄድ ነው። ሰውየው የጣሊያኖቹ ወታደሮች ወደ ኋላ ይሽሹ ወይም ወደፊት ወደ ተከዜ ወንዝ ይንቀሳቀሱ ያወቀው ነገር የለም። ደጃዝማች ወዲያውኑ ወደ ጦር ግንባር መሄድ እንዳለብን ወሰኑ። የሶስት ቀን ስንቅ ብቻ እንዲያዝና ወታደሮች ብቻ እንዲንቀሳቀሱ፣ የምንነሳበት ሰዓትም ከቀኑ 10 ሰዓት ላይ እንዲሆን ሆነ። ሌሎቹ ተከታዮችና ጓዝ የሚያጓጉዙት ከኛ በኋላ በጥንቃቄ በአንድ መኮንን ትዕዛዝ እንዲከተሉ ተወሰነ። ቀጥሎ የተደረገው ጉዞ ግን ከዚህ በፊት አይቼው የማላውቀው ወደፊትም የማልመኘው አይነት ነበር። ደጃዝማችም የመነሳሳት ስሜት ይታይባቸዋል። መቅሏቸውም ቢሆን የመቅነጥነት ሁኔታ ታሳይ ነበር። ስለዚህ እንደፈለገች እንድትጋልብ ለቀቅ አደረጓት። እኛ ሁላችን መከተል ነበረብን። አህዮችም እየጋለቡ ተከተሏት። ወታደሮቹ በሶምሶማ ወይ በሩጫ ይከተሉ ነበር። ይህ ሁሉ እንደ ቁንጥንጧ ያዛዡ በቅሎ ፍጥነት ነበር። እስከ ምሽቱ አንድ ሰዓት ጉዞ በዚህ ፍጥነት ተካሄደ። መሃል ላይ የጥቂት ደቂቃዎች ረፍት ነበር ያደረግነው። መጨለም ሲጀምር 30 ኪሎ ሜትር የሚሆን መንገድ ከኋላችን ጥለን መተናል። ጨረቃዋ ሙሉ በሙሉ እስክትወጣ መጠበቅ ነበረብን። የደረስንበት ቦታ ነፃ የወጡ የቀድሞ አገልጋዮች ሰፈር ነበር። ድንኳን ወጥረው ጠበቁን። ጠላና ቡናም ተጋበዝን። በጣም ጥሩም ነበር። እነዚህ ነፃ የወጡ አገልጋዮች በደንብ ተደራጅተው ማየት አስገራሚ ነበር። የራሳቸው አለቃ መርጠዋል። የራሳቸው ቤተ ክርስቲያንና ቄስም ነበራቸው። በአብዛኛው ወደ ደጋው እየወሰዱ በሚሸጡት በጥጥርሻ ነው የሚተዳደሩት። ቦታውም ለም ነበር። በሰው ተይዞም ስለማያውቅ የመሬት ባለቤትነት ክርክርም አልነበረም። ዋናው ጠላት ወባ ነበር። በየዓመቱ ብዙ ልጆች ይሞታሉ። እንደዛም ሆኖ ቁጥራቸው በመቶዎች የሚቆጠር ደርሷል። ከሁለት ሰዓታት ረፍት በኋላ ጉዞ እንደገና ተጀመረ። አሁን ግን ረጋ ያለ አካሄድ ነው የምንሄደው። ሰውም እንስሳውም በጉዞ ምክንያት ተወጥሮና ደክሞም ነበር። የጭነት ከብቱና አውቶማቲክ መሳሪያ የተሸከሙ ወታደሮችን ጨምሮ ከዚህ በተጨማሪ ብዙ ወታደሮች እግራቸው ውሃ መቋጠር ጀምሮ ነበር። በሾህ የተወጋውም በዚያው ልክ ነበር። መንገዱ ድንጋይ የበዛበትና ዳገት ነበር። የነበረው ብርሃን ደግሞ የጨረቃዋ ብቻ ነበር። የደከሙ ወታደሮች እንስሳቱም ጉልበታቸው እስኪመለስ ረዘም ያለ የረፍት ጊዜ መውሰድ ነበረብን። እንደዚሁ ተጉዘንም መጨረሻ ዛሬማ የሚባል ወንዝ አጠገብ ስንደርስ አቆምን። ከሌሊቱ 10 ሰዓት ነበር። የጧት ኮከቦች መውጣት ጀምረው ነበር። በአጠቃላይ ወደ 50 ኪሎ ሜትር የሚሆን ተጉዘናል። ማረፍና አቧራና ላባችንን መታጠብ ጥሩ ስሜት ነው የፈጠረልን። ከዚህ ጋር ደግሞ ቡና መጠጣት ብርታት ጨመረልን። ከዚህ በኋላ እያንዳንዱ ሰው ለመኝታ የሚሆን ቁጥቋጦ ወይም ዋሻ ፈልጎ ማረፍ ነበረበት። ፊታውራሪ ዘውዱና ፊታውራሪ ሙላው እንዲጠብቁን የተባለው ቦታ ስላልደረሱ እቅዱ ተቀየረ። የሚሆነው ባልታሰበው ብዙ ሰው ባደከመው የፍጥነት ጉዞ ምክንያት ነው። የደጃዝማቹን ትዕግስት ማጠር ስሜት ለማሟላት ካልሆነ በስተቀር መንገዱ የጠቀመው ነገር ያለ አይመስልም። ምናልባትም ይህን የጉልበት ፍተሻ እንቅስቃሴ ያደረጉበት መቂ ምክንያት ይኖራቸው ይሆናል። ማን ያውቃል? በድንገተኛ ጊዜ የጦሩን ችሎታ ለማወቅ በዚህ መንገድ ወስነውስ ከሆነ ጠቅላላ ፕሮግራማችን በዚህ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።